የኮሮና ቫይረስን መዛመት ዓለም አቀፍ ይዘታ የሚመለከቱ ጥቂት መረጃዎችን በማስቀደም እንደደረ ብዙ ሺህ ሰዎች ለቫይረሱ ከተጋለጡባትና የስርጭቱ መንሻ ከሆነችው ቻይና ውጪ በከፍተኛ ፍጥነት በመዛመት ላይ የሚገኘው የኮሮና ቫይረስ ዓለም አቀፍ ወረርሽኝ ለመሆን ተቃርቧል። ከፍተኛ ቁጥር ያለው ሰው ለዚህ ቫይረስ መጋለጡ በምርመራ የተረጋገጠባት ደቡብ ኮሪያ በሽታው የሚዛመትበትን ፍጥነት ለመግታት ብርቱ ትንቅንቅ ይዛለች። ጣሊያን በበኩሏ በአውሮፓ ትልቋ የቫይረሱ ጥቃት ሰለባ ሆናለች። በኢራን የኮሮና ቫይረስን መዛመት ለመከላከል የተቋቋመውን ቡድን የሚመሩት ምክትል የጤና ሚኒስትሯ ኢራጅ ሂርቺ ለቫይረሱ መጋለጣቸው ተዘግቧል። በዚህ በዩናይትድ ስቴትስ የዓለም አክሲዮን ገበያ ዎል ስትሪት ይኸው የኮሮና ቫይረስ መዛመት በፈጠረው ስጋት ሳቢያ በሁለት ተከታታይ ቀናት ውስጥ ብቻ ባለፉት ሁለት ዓመታት ታይቶ የማያውቅ እጅግ ከፍተኛ የገበያ ማሽቆልቆል አስመዝግቧል። በኮሮና ቫይረስ ስርጭት ዙሪያ በተከታታይ በፕሮግራማችን ትንታኔ የሚሰጡን እንግዳችን ፕሮፌሰር ዳውድ ሰይድ ሲራጅ ዛሬም በስልኩ መስመር ተገኝተዋል። ፕሮፌሰር ዳውድ በዚህ በዩናይትድ ስቴትሱ የማዲሰን ዩኒቨርሲቲ የተላላፊ በሽታዎች ሐኪም ናቸው። ፕሮፌሰር ዳውድ የበሽታውን የፍጥነት መዛመትና አሳሳቢነት ከሚጠቁሙት በወፍ በረር ያነሳሳናቸው የሰሞኑን ሁኔታ የሚያሳዩት መረጃዎች እንነሳና እነኚህ መረጃዎች የዚህን ቫይረስ ስርጭት አሁን ያለውን ይዞታም ሆነ የሚመጣውን አስመልክቶ ምን ይጠቁሙናል?
አመሰግናለሁ አሉላ። ሁል ጊዜ እንደዚህ አይነት አዲስ ህመም ሲመጣ ቆም ብለን ከሌሎች ህመሞች ጋር ማወዳደር ያለብን ይመስለኛል። ለምሳሌ ይሄ በየአመቱ የሚመጣው ኢንፍሉዌንዛ ምንለው ጋር ስታወዳድረው ይሄ አሁን በአጠቃላይ የምናየው ያለ ነው በጣም በጣም ትንሽ ነው። ነገር ግን ይሄ አዲስ ህመም በመሆኑ ኮሮና ቫይረስ በአጠቃላይ የዓለም ህዝብ ለዚህ ህመም የተጋለጠ በመሆኑ ምክንያቱ ካሁን በፊት አይተነው ስለማናቅ መከላከያ ያለው ሰው ስለሌለ እና አካሄዱም ወዴት እንደሚያመራ ስለማናቀው ሁል ጊዜ ፍራቻው የሚጠበቅ ነው፣ አስፈላጊም ነው። ምክንያቱ ካልሆነ መቆጣጠር አንችልም። ጠቅላላ በዚህ ህመም የተለከፉትን ቁጥር ማወቅ በጣም ከባድ ነው። ቻይናም በትክክል ቁጥሩን እየሰጠችን ነው የሚለው ነገር አነጋጋሪ ሆኗል። ብዙ ጊዜ ሪፖርት የሚያደርጉት ኮንፈርምድ የሆነውን ኬዝ ብቻ ነው። እስከ 80,000 የሚደርሰው ኮንፈርምድ ኬዝ ነው የተባለ ያለው ከዚህ
የተረጋገጠ
ማለት ነው። አዎ በምርመራ የተረጋገጠ ነገር። ግን እንደዚህ አይነት አዲስ ወረርሽኝ ሲመጣ የዓለም የሕክምና ማህበር WHO እንደ መመሪያ አድርጎ የሚወስደው ምንድን ነው? ምልክቱን ያሟሉ ሰዎች በሙሉ የተጠርጣሪ የሚባሉት ናቸው እነዚህ እንዲተቃለሉ ነው። እንደዛ ብናደርገው ነው ይሄ ቁጥር የት ይደርስ ነበር የሚለው ነገር ይነጋግራል። ስለሆነ እሱ ትልቅ ነገር ነው። ከዛ ውስጥ ደግሞ 2500ዎቹ ያህል ሲሞቱ ከ10,000 የሚገመቱት የከፍተኛ ክሪቲካል ኬር የምንለው ህክምና ፈላጊዎች ነው። ይህ ነው ይህንን ህመም ለየት እያደረገው ያለው። አሁን የዓለም የጤና ድርጅት ተወካዮች ቻይና ደርሰው ተመልሰዋል። በዶክተር ብሩስ አይልዋርድ የሚመራው ኮሚቴ ዋን ሳይቀር ደርሶ ጎብኝቶ ተመልሰዋል። የቻይናን መከላከል እንቅስቃሴ በደንብ አድንቀው ስለ የተመለሱት ምክንያት ምንድን ነው ያለው? በከፍተኛ የሀገሪቷ የፖለቲካ ባለስልጣኖች እና የህብረተሰቡ ክፍሎች የሚመራ በጣም በሌላ ሀገር ሊደረግ ይችላል ወይ እስከሚባል ድረስ የሚያክል ከተማዎችን ከ15 ሚሊዮን ህዝብ በላይ ሙሉ ለሙሉ ከማንኛውም የኢኮኖሚ የህይወት እንቅስቃሴ ያቋረጠ ሎክዳውን ያሉት አድርጋ ነው ይህ ሁሉ እየተካሄደ ያለው እና እየተላለፈ ያለው። እያንዳንዱ አገር መጠየቅ ያለበት ይህን ጥያቄ ነው። የትኛው አገር ነው ይህን ያህል መስራት የሚችለው የሚለው ነገር በጣም በጣም አጠያያቂ እና ይህንን ስታይ አስፈሪ ያደርገዋል።
እንደ ኢትዮጵያ ባለ ከዚህ ቀደምም አንስተናል አሁንም ድረስ የበረራ ጉዞ ያልተቋረጠበት ሀገር በቀጥታም በተዘዋዋሪም የሚመጡት እድል ከፍ ባለበት የሚታወቁ ክፍተቶች እንደመኖራቸው በእነኚህ ቁጥሮችም ውስጥ በእርግጥ ህብረተሰብ ጤና ተቋሙ በሰጠው መግለጫ እስካሁን ለቫይረሱ የተጋለጠ ሰው ያለመኖሩን ገልጠዋል። ይሄ ሁኔታ ኢትዮጵያን የቱን ያህል ሊያሳስብ ይችላል? ምንስ አሁን ከሚያደርጉት የተለየ መስራት አለባቸው ይላሉ?
ይሄ ብቻ በጣም ከባድና አነጋጋሪ ጥያቄ ነው። እንደምታውቀው የሀገራት አቅም ሁሉም አንድ አይደለም፣ የተወሰነ ነው። የፈለገውን ያህል ብንዘጋጅ የት ላይ ነው መድረስ የምንችለው የሚለው ጥያቄ ሁልጊዜ መጠየቅ አለበት። አቅም ጉዳይ ይህ እንደዚህ አይነት ነገሮች ውሳኔ ለመወሰን የሚከልልህ ነገር ሊኖር ይችላል። አሁን እንደ ኢትዮጵያ አይነት ሀገሮች ይሄ ህመም የሚያስፈራቸው ከመከላከሉ አልፎ እንዳይገባ ከመከላከሉ አልፎ አንዴ ከገባ ምን ያህል አቅም አለን በሽተኞችን ለማከም? በአይሲዩ ደረጃ በከባድ ኦክሲጅን የሚያስፈልጋቸው ቬንቲሌተር የሚያስፈልጋቸው በሽተኞች ካሉ ማለት ነው። እንግዲህ ምን ያህል አቅም አለን? ምን ያህል ተዘጋጅተናል? እንዲሁም ደግሞ ይሄንን ህመም ስርጭት ለመቆጣጠር ህብረተሰቦችን ሙሉ ለሙሉ ዘግቶ 14 ቀንን ከዛ በላይ አቆይቶ ይሄንን ህመም በተፈጥሮ አካሄዱ ለማክሰም ለማድረግ ምን ያህል ዝግጁነን ወይም ችሎታው አለን የሚለው ጥያቄ ከጠየቅ በጣም 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 ያስጨንቃል። ምንም ጥርጥር የለውም። ሁሉም የአዳጊ ሀገሮች ይሄ ጥያቄ ከባድ ጥያቄ ነው። መልሱም በደንብ መዘጋጀት የማይቻልበት ደረጃ ላይ መሆንህ ነው የሚነግርህ። ግን ይሄ ሆኖ ግን የምትችለውን ያህል መንቀሳቀስና መረባረብም ያለ ነገር ነው። አሁን ኢትዮጵያ በጤና ጥበቃ ሚኒስቴር በኩል የሚደረግ ያለው እንቅስቃሴ በጣም ተደራጅቶ ያሉትን ክፍተቶች በየቀኑ እየፈተሹ በማየት ደረጃ ያለበት ሁኔታ ነው ያለው። ትንሽ እኔ የሚያስጨንቀኝና ሜቢ ኢቭን የሚያሰጋኝ ምንድን ነው፣ በመንግስት ደረጃ የሚያስፈልገውን ያህል ትኩረትና አቴንሽን ተሰጥቶት ከጤና ጥበቃ ሚኒስቴርና ከሌሎች የሕክምና ባለሙያዎች ጋር በመረባረብ ስራው እየተሰራ ነው የሚለው ነገር ሁሌ ጥያቄ ውስጥ የሚከተት ነገር ነው። ምክንያቱም እንዳልከው ኢትዮጵያ አየር መንገድ ወደ ቻይና መብረሩን ቀጥሏል። በሁለት ቀን በፊት አንድ ትልቅ ጥናት ላንሴት የሚባለው የሕክምና መጽሔት ላይ ፐብሊሽድ ሆኖ ነበረ። ይሄ ጥናት ምንድነው ያደረገው? አፍሪካ ዝግጁ ናት ወይ የሚለው ነው ጥናቱ ያየው ለዚህ ለኮሮና ቫይረስ መከላከል። እና ይሄ ጥናት ሲያስቀምጣቸው አገሮቹን በጣም በከፍተኛ ደረጃ ይሄ ህመም ሊገባባቸው ይችላሉ ተብሎ የሚፈሩ አገሮች ብሎ 3 አገሮች ያስቀመጠ፣ ኢጅፕት፣ አልጄሪያ እና ሳውዝ አፍሪካ ናቸው። ይሄን በመንድነው ያወጡት መሰለህ? ከቻይና ኢንፌክሽኑ ይሄ ህመም ካለባቸው አገሮች ተነስተው ወደ አገራቸው የሚወሩት የሰው ብዛት በማየት ነው ይሄንን ጥናት ያደረግነው ነው ያሉት ሳይንቲስቶቹ ሲናገሩ። ትንሽ ጥያቄ አለኝ እኔ፣ ምክንያቱም ኢትዮጵያ በጣም ትልቅ ሀብ ስለሆነችና ኮኔክት የሚያደርጉ ወደ ተለያዩ አገሮች የሚሄዱ ሰዎች ስለሚያልፉባት ይሄ ነገር ኢንክሉድድ ቢሆን ኖሮ ኢትዮጵያ እዛ ውስጥ ገባ ነበር የሚል ጥያቄ አለኝ። ነገር ግን ኢትዮጵያንም በጣም ወደ ታችም አላወረዷትም። በሁለተኛ ደረጃ መካከለኛ ሪስክ ወይ ደግሞ ይሄ ህመም ሊገባባቸው ይችላሉ ተብለው ከሚፈሩት አገሮች ውስጥ የሚያስቀምጧት ኢትዮጵያ ወደ 7 አገሮች አሉ ከአፍሪካ እዛ ውስጥ። የሚያስፈራውና ትጠረጥረው እኔም ከምጠረጥረው ነገርና ከምፈራው ነገር ውስጥ ይሄ ነገር ያረጋገጠልኝ ነገር ቢኖር ምንድን ነው፣ እነሱ ኢጅፕትን፣ አልጄሪያን እና ሳውዝ አፍሪካን በተወሰነ መልኩም ቢሆን እንኳ ይሄ ህመም ቢገባ ለመከላከል አቅሙም እንቅስቃሴውም ችሎታውም ሊኖራቸው ይችላል ብሎ ገምቷቸዋል። ግን ሁለተኛው ደረጃ ያስቀምጣቸውን ሀገሮች ኢትዮጵያ ያለችበት የመቆጣጠር አቅማቸው በመካከለኛ ወይም ያነሰ የሚያስፈራ ብሎ ይሄ የመግባትና የመሰራጨት ከፍተኛ ላይ ያሉ ናቸው ብሎ ነው ያስቀመጣቸው። ቮልነራቢሊቲ ብሎታል። በጣም ቮልነራብል ናቸው ብሎ ነው ያስቀመጠው። እና ይህንን ስታይ አየር መንገዱን መብረሩን መቀጠሉን ስታየው ይሄ ህመም ደግሞ አንዴ ከገባ ያለውን የህክምና ኢንፍራስትራክቸር ያለንን አቅም ስታየው ሁልጊዜ ይሄ ለማንኛውም ሰው ሊያስጨንቀው ይገባል። ምክንያቱም መጨነቅ ሪስፖንድ የሚያመጣ ከሆነ የሚቀጥለውን ስቴት እንድናስብ የሚያደርግን ከሆነ መጨነቅ አለብን። ይህን ምክንያቱም አንድ ነገር ቢሆን ምንድን ነው የምናደርገው የሚለው ጥያቄ ካነሳን ከመግባቱ በፊት የሚኖረውን መከላከል እንድንሰራበት ስለሚያደርገን።
መልካም ዶክተር ዳውድ፣ ይሄ ሁኔታ ምናልባትም ይበልጥ በጥልቀት እንድንነጋገር የመንግስት ባለስልጣናትንም ጨምሮ የአየር መንገዱንም ባለስልጣናት ያካተተ ውይይት የሚጋብዝ ይመስለኛል። በቀጣዩ ቀናት ውስጥ ባለስልጣናቱን ማግኘት ከቻልን ሁኔታውን በቅርበት ማየት የሚያስችል ውይይት እናደርጋለን። ገና ከመንገድ ከመመለሶ ነው ያገኘሁት። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ።